ሰላም እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጉዳቱ ቀላል ከባድ የሚለው በእንትሩ አንደኛ ነው ግን አብዛኛው ነው ከባድ ጉዳት የደረሰባቸው ወደ ኦአር ይገባሉ ሌሎቹ ወደ ሌላው የሚለው ደና አንድ ቀን ወይም ሰዓታት ታክመው የሚወጡበት ይለያሉ።
ኢትዮጵያ ጦርነት ፍጻሜ በኋላ በትግራይ ክልል የተስፋፋው የዘራፊዎች ጥቃት ተጎጂዎችን ለማገዝ እየተደረገ ስላለው ጥረት በመሽቱ እንነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶው አፍታሙ ስዩም ይመራለው። የምስልና ድምጽ ቅንብሩን የሚከውንልን ኤልያስ አስማረ ነው። አብራችሁናም ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ በትግራይ ክልል እየተስፋፋ በተገለጸው የዘራፊዎች ጥቃት ጋር በተያያዘ ባለፉት 3 ወራት ውስጥ ብቻ ለ482 ጉዳተኞች የሕክምና አገልግሎት መስጠቱን የአይደር ስፔሻላይዝድ ሪፈራል ሆስፒታል አስታወቀ። ብዙዎቹ ዘርፊዎች ጨለማን ተገን አድርገው ሰዎችን በድንጋይ በመፈንከት በስለት በመውጋት የሚፈጸሙ መሆናቸውን የገለጸው ሆስፒታሉ በየቀኑ ከሚያስተናግዳቸው ጉዳተኞች መብዛት የተነሳ ባለው ውስጥ የሕክምና ቁሳቁስና የባለሙያዎች ቁጥር ላይ ጫና መፈጠሩን አመልክቷል። የዚህን ጉዳይ ዝርዝር ዓለም ፍስሐ ይዞታል።
በትግራይ ክልል ከሰሜን ኢትዮጵያ ጦርነት በኋላ ተስፋፍቷል ከተባሉት የወንጀል ተግባራት አንዱ ሆነው የዝርፊያ ድርጊት ጋራ በተገናኘ በሶስት ላይ በሚፈጸሙ ጥቃቶች በየቀኑ ከአራት እስከ አምስት ከሚሆኑ ተጎጂዎች የሕክምና አገልግሎት እየሰጠ መሆኑን የመቅለ አይደር ስፔሻላይዝድ ሪፈራል ሆስፒታል አስታወቀ። የሆስፒታሉ የሕዝብ ግንኙነት አስተባባሪ አቶ ብርሃን ገብረ ሚካኤል ባለፉት 3 ወራት ብቻ 482 የዝርፊያ ጥቃት ተጎጂዎች መስተናገዳቸውን ለአሜሪካ ድምጽ ተናግረዋል።
ጉዳት የደረሰባቸው ወገኖች አያይዘን ደግሞ በኢንተርኔት የሶስት ወር ሪፖርትን ስናይ ነበር ነው የሚያዘውር በወንድና በሴት ብለን ያያዝ ነው። ወንድ 160 ሴት 23 አጠቃላይ 183 የጉዳት ወር ደግሞ ወንድ 115 ወንድ ሴት አንድ 121 በአጠቃላይ 136 ሰኔ ወር ወንድ 138 ሴት 25 ድምር 163 አጠቃላይ ወንድ 413 ሴት 69 በአጠቃላይ 482 ሰዎች የጉዳት ሰለባ ሆነው በአይደር እንደታከሙ ያመለክታል።
ብዙዎቹ የጥቃት ተጎጂዎች ወጣቶች መሆናቸውን ያመለክቱት የህዝብ ግንኙነት አስተባባሪው በሪፈራል ሆስፒታል የሕክምና እርዳታ የተደረገላቸው የህብረተሰብ ክፍሎች በእድሜ በመከፋፈል አስረድተዋል።
ስለዚህ እነዚህን እንትን ስናይ በእድሜ ከ9 ጀምሮ እስከ 70 ያለውን ሬንጅ ይይዛል። እነዚህ ደግሞ አብዛኛው እዚህ መጥተው የታከሙ ከ27 እስከ 30 ያለውን እድሜ ነው የሚይዙት።
የታካሚዎችን የጉዳት መጠንና ሁኔታ በተመለከተ የተጠየቁት አቶ ብርሃነ የሚከተለውን ብለዋል።
ጉዳቱ ቀላል ከባድ የሚለውን በእንትሩ አንደኛ ነው ግን አብዛኛው መጥተው ከባድ ጉዳት የደረሰባቸው ወደ ኦአር ይገባሉ። ሌሎቹ ወደ ሌላው የሚለውን ደና አንድ ቀን ወይም በሰዓታት ታክመው የሚወጡበት ይለያሉ። በእንትን ግን አለኝ ነው በቁጥር አለኝ ያዘውን የምጠቀምበት በድንጋይ ተመተው የሚመጡ አሉ። መስለታማ ነገር ተመተው የሚመጣሉ ተወግተው የሚመጡ አሉ። እንዲህ በብረት ነክ ነው። አብዛኞቹ ደግሞ እነዚህ እንትን የሚሉት እኛ ጋር የሚመጡት ከ12 ሰዓት በኋላ ያለውን ወደ ማታ ሊሚት 7 ሰዓት 6 ሰዓት ይመጣሉ።
ክድተካ በአይደር ሪፈራል ሆስፒታል የሕክምና ማዕከል እገዛ እየተደረገላቸው ከሚነዋቸው ወጣት ታካሚዎች አንድ ነው።
እዛ ያሳለፍኩት እኔ እራት ሲበላ በልቼ እዛ ወደ ሱቅ ሲሄድ ሁለት ሰዓት ነው ያሄድኩት። ዛመንገድ ተገኝተን ዛለው ማለት ነው የኪዲሎ ስለ ዛለው በድንጋይ መሰለ ሄደ። ሁለት ሰው ነበር እዛ በድንጋይ መሰለ ያ ወደቁት። ካያሪ ቀባይ በቃ እንትን ተሰረቡት እዛ ወደ ክላር
ሶስት በሰላም ሰርቶ ምግባት እየተቸገሩ መሆናቸው ይታወቃል ያሉት የመቀሌ ከተማ ፖሊስ አዛዥ ኮማንደር አንድነት ነጋሲ በበኩላቸው የዝርፊያ ወንጀል አሁን አሳሳቢ መሆኑን ይቀበላሉ።
ላይ ኢንፎርሜሽን ራፊኩም ወዘልኩም ከሐክምና ማአላተስ ምንም ተጋሪው ለክሰም ነው
አግኝታችሁ አላችሁ መረጃ ምንም ተጋነዋል የሚል እምነት የለኝም እንደ ፖሊስ። ምክንያቱም በቁጥር ላይ አይደለም ማጥቆር ያለብን ቁጥር ሳይሆን በቃ ወንጀሉ አለ። ቅድም የገለጥኩት መደባደብ፣ ስርቆት፣ ግድያም ቆራ አለ። ይህም በብዛት የሚፈጸም በወጣቶች ዘንድ ነው። በ18 እስከ 30 አካባቢ ያሉ ሆኖም በ2004 ዓመተ ምህረት ከነበረው የጸጥታ ሁኔታ አንጻር በየጊዜው በተደረጉ ጥረቶች በማህበረሰቡ ላይ የሚደረጉ ጥቃቶች መጠን እየቀነሰ መምጣቱና መሻሻል መታየቱን ኮማንደር አንድነት ይናገራሉ። ከመጀመሪያ 2014 ዓመተ ምህረት የ2015 ዓመተ ምህረት ከ2015 ዓመተ ምህረት ደግሞ የ2016 የነበረ ሁኔታ እየተቀያየረ መጥተዋል። አሁን እንደ ከተማ መቀለ ሲታይ በብዛት ወንጀል የሚፈጸም ስርቆት ነው። በመተኛ ስታይ 45 ወደ 46 ከመቶ አካባቢ ስርቆት ነው። ሌሎችም አሉ። ለምሳሌ መደባደብ አለ፣ ቀጥሮ አንግ የምንለው አለ፣ አልፎ አልፎም የመግደል ሙከራ ይደረጋል። ስለዚህ እዚህ ያለው ሁኔታ ሲታይ በቁጥር ከወሰደን በፐርሰንት 17.1% ካለፈው 3 ወር ሲታይ ለውጥ አለ። በየጊዜው የተበራከተ መጥቷል የተባለውን የዝርፊያ ጥቃት መንስኤውን አስመልክቶ የአሜሪካ ድምፅ ያነጋገራቸው የህብረተሰብ ክፍሎች የተለያየ አስተያየት ሰጥተዋል። አንዳንዶቹ የፖሊስ ምልመላ ፍትሃዊ ባለመሆኑ ነው ሲሉ፣ ሌሎች ደግሞ የፖሊስ ቸልተኝነት ነው በማለት የሙያው ብቃት ማነስ ምክንያት እንደሆነ ይናገራሉ። የመቀለ ከተማ ፖሊስ አዛዥ ኮማንደር አንድነትን ለእሱ የችግሩ መበራከት መነሻ ምንድን ነው ይላሉ በሚል ጠይቂያቸው ተከታዩን ምላሽ ሰጥተዋል።
ቆይቶ ሀደም ነገር ባህዙ ግቦም
ማን ነገር ማለት ያለብን ሁኔታውን ያመጣው ጦርነት ነው። ስለዚህ አሁን የሆነ ነገር ማለት የትግስት ማነስ ያለ ይመስላል። ይህ ሁኔታው ያመጣው ነው። ዋነኛው ግን እኛ ባለመስራታችን የሚፈጠር ነው። ፖሊሱ በስተምግባሩ በህብረተሰቡ የታመነለት በማድረግ የሚቀረን ነገር አለ። የመጀመሪያው የነበረ ሂደት አሁን የለም። የራሳችን ችግር ነው። እንደ መሪ እኔ የምመራው መቀለ ከተማ እንዴት መቋጠር እንዳለብኝ የራሴ ኃላፊነት መሆን ነው ያለበት። የፖሊስ ምልመላ ችግር ነው የሚባለው ትክክል አይደለም። የመቀለ አይዞ ስፔሻላይዝድ ሪፈራል ሆስፒታል የህዝብ ግንኙነት አስተባባሪ አቶ ብርሃነ ደግሞ በጸጥታ ችግር ምክንያት እየተጎዱ በየቀኑ ወደ ሆስፒታል በሚወጡ ታካሚዎች ቁጥር መብዛት የተነሳ ሆስፒታሉ ባለው ውስን የህክምና ቁሳቁሶችና ባለሙያዎች ላይ አሉታዊ ጫና መፍጠሩን አስረድተዋል። ሆስፒታሉ ባለው ውስን የመድኃኒት የህክምና ቁሳቁስና ባለሙያ ለእርጉዝና ለሚወልዱ እናቶች እንዲሁም የቆየ ህመም ላለባቸው ተገልጋዮች የቅድሚያ አገልግሎት ከመስጠት ፈንታ የዘራፊዎች ጥቃት ሰለባ ለሆኑ ድንገተኛ ታካሚዎች የህክምና አገልግሎት በመስጠት መጠመዱ ሌላ ጫና ፈጥሮበታል ብለዋል።
ሰራተኛው በተለይ ማታ ሲሆን የቀነሰ ቁጥር ነው ያለው ሰራተኛው። ስለዚህ በቁጥር በዛ ብለው ሲመጡ ለምሳሌ ጉዳት የሚደርሰው በተናጠል የሚመጣው በቡድን የሚመጣው። ስለዚህ በቡድን ሲመጡ በጣም ይቸገራል። ሌላውን ታካሚ ከመርዳት ይልቅ እነሱም የባህሪያቸው እኛን አክሙን የሚል እንትን ስለ ጫናም ስለማረግ ሰራተኛው ላይ ጫና ይፈጥራል። መድኃኒትም እንደዚሁ በእንትኑ አታገኘውም። ብዙ መድኃኒቶች ኢመርጀንሲ እንትን ላይ አይገኙም። 40% ግሉኮስ የሚለውን ጨምረው ኢመርጀንሲ ላይ የለም። ሌላ ታካሚ በማከም ይልቅ እነሱም ጊዜም ይሻማሉ። ቦታም እንደዚሁ ጥበት አለው። የኢመርጀንሲ ክፍላችን በጣም ጥበት ያለው ስለሆነ በተለይ በዓላት ሲሆን ደግሞ እንደዚሁ ቁጥር በዛ ቁጥር ነው የሚመጡት። ስለዚህ አስቸጋሪ የሚያደርገው ይሄ ነው።
ራሱን የቻለ የግብረ ኃይል ፖሊስ በማቋቋም ዝርፊያ በብዛት ተፈጸመባቸው በተባሉ የመቀሌ ከተማ አካባቢዎች ሰፊ ፍተሻ እያካሄደ ከስርቀት ጋር የተያያዙ ንብረቶችን ማግኘቱን የሚገልጹት የከተማ ፖሊስ አዛዥ የርምጃውን ውጤት አስመልክቶ ሲገልጹ
አዘንግና ደንዳለን ህዝብ አው በዛሐይደ አፍተንሰርሐን ለፍርሐየ ኩዛሩ
ለሊተነ ወይም አዘንየንም አሁን ብዙ አለለም የሰራን ያለነው ስራ ነን የምንናገር ምክንያቱም የምንሰራው ስራ አለ እንደ ጸጥታ ተቀናጅተን እንደ አንድ ግብረ ኃይል መንግስት አውቀው የምንሰራው ስራ አለ የተለያዩ ትጣሪ የሚገባቸው ነገር ህብረተሰቡ በሚሰጠን መረጃ መሰረት ራሱ መንግስት የሚመራው ስራዎች እየሰራን ነው ያለነው በዋናነት ለመቀሌ ከተማ ፖሊስ የሚመለከተው የሚያግዙ አካላት አሉ ከእነሱ ጋር ተራራተን የማጣራት ሂደት አስፈላጊ ሆኖ በመገኘቱ እያጣራን ነው አጣርተን በጨረስን ጊዜ መዝገባችን እንደሚመለከተው አሳልፈን ለሁሉም ማብራሪያ እንሰጣለን የተረጋጋ የጸጥታ ሁኔታ እንዲፈጠር የማህበረሰቡ ፖሊስ መዋቅርን ከጦርነቱ በፊት ወደ ነበረበት ሁኔታ እንመልሰዋለን ያሉት ኮማንደር አንድነት ወላጆች ልጆቻቸውን በመምከር በተለይ የማህበራዊ ብዙሃን መገናኛ ተጠቃሚዎች የጸጥታ ችግሮችን የሚያባብሱ ነገሮችን ከመስራት ተላቀው ገንቢ በሆኑት ላይ በማትኮር ከፖሊስ ጎን እንዲቆሙ መልእክት አስተላልፈዋል። በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ባለፈው ሰኔ ወር በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንግስትን በመጥቀስ ጊዜያዊ አስተዳደሩን በደካማነት መውቀሳቸው ይታወሳል። በክልሉ በተለይ በሴቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት አረና ትግራይ፣ ሳልሳይ ወያኔ፣ ውድብ ናጽነትና ባይቶና አባይ ትግራይ ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃትን መስፋፋትና ክብደት አመልክተዋል። አለም
አለም ፍሳሐይን አመሰግናለሁ። የጠነከረ የቀደመቱ ውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት አኗኗር በምዕራባውያን ሀገራት ህዝቦች ዘንድ ተለምዷል። በኢትዮጵያንን ባህል ለማስተዋወቅ ከለት ተለት እየጨመረ የመጣውን የቤት ክራይ ዋጋ ለመመከት እንዲሁም ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለም አገልግሎት በስራ ላይ ውሏል። ከዚህ አገልግሎት መስራቾች ጋር ያደረግነው ቆይታ በመቀጠል ይቀርባል።
ኢየሩሳሌም ከምሰባላለሁ በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 አመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ውስጥ የሞባይል አፕሊኬሽኖችን እየሰራሁ እገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ
ሁለታችንም በጣም ነው አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳስበብ እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባንጭሩ ንገሩኝ።
እኔ አይዲያ የመጣልኝ ነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ተፈትቻች ሄዳ ነበር እና እዛ ስቴት ማለም ቤተሰብ ምናምን ነገር አልነበረንም። ስለዚህ ብቻ ነበረች ቤት ምናምን ነገር እያፈለገች ነበር። እኔ ዛሜ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ስለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ከሲቲ ውስጥ አይደለም የሄደች የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ ያለ የሆነ አይዲያ ነበር። ፒኤልጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው ኮር አይዲያ አለ፣ እሷ ተከተላለች።
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ስሜታ ማቆም ነገር አልነበረም ምንስ የሄጂ መፈልግ እንደማገኝ እና በዛ ጊዜ ነበር ተቸግሬ በነበርኩበት ጊዜ ነበር ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙም ማታስበውም ነበር ኦስማን አይዲያውን ሶስ እስኪመጣ ድረስ ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበር ተመርቄ እንደወጣው ያለኝ ደግሞ ብቻዬን ከመኖር የሚያስቸግር ነበር ሶ ከጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረ። እቺ አብሮ መኖር ደግሞ ከእኛ አብሮን ከሌለ ሰው ጋር ማወቁ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበረ እኔም እንደዛ ምኖራለን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው ግን ኦስማን ይሄን አይዲያስ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
እዛችሁት የመጣችሁት ሐሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በመኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄን ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም መሰግበሪያን እንደ ዋንኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉ ጥረት ምን ያህል መንገድን ሄዳችሁበት ምን ያህል ስፈታይ ነበር?
ያው እንደ አልኮ ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲያብሮ የመብላቱ እንትን በተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም ግን ከዚህ በፊት በነበሩት ጀነሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም እዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛው የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ እናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ የነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆኖ አሁን ላይ ሐሳቡን ወደ መቀበል ትንሽ እየሄዱ ነው ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኩሪቲ ችግር ነው። እንዴት እናቋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙ ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበር ችግሩ። ሶ የነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውን የሚሆን የመኖሪያ ቦታቸውን መለጠፍ መተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስተዋቂያ መለጠፍ ጀምሬ ነበር። በኋላ ግን ከቡድኑ አባላት መካከል አንድ መተግበር ያለ ለምን ማስተዋቂያውን በዚያ አታጋራውም አሉኝ። በዚያ ማካኝነት ነው ከአውታር ጋር ለተዋወቅና የክሬ ተጋሪ መልእክቴን በዚያ ላስተዋውቅ ይቻልኩት።
I think this concept of living in a shared apartment with other people
እንደምስለኝ ቤትን ከመያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም ባውታር ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የክሬተ ጋር የሚያገኙበት የተለመደ አውታር እንደሆነ ነው ምኞቴ።
ባለበት የተሻለ አማራጭ ያለው ምክንያቱም አትሊስት አክቲቭ አብዴት ስለሚጠር ከሌሎቹ ተመሳሳይ ባሁን አትሊስት ለዎች ላይ እና ለዎች እንዳለ ከሚሰሩ ሌሎች ተመሳሳይ ተግበራሽ ትንሽ ለየት የሚያደርገው ኮንስተንት የሆነ አብዴት ስላለ ጊዜ ልጆችን ተጠቃሚ ምናምን የተለያዩ ኢንፎርሜሽኖች ያለ አብዴት ስለሚደረጉ ከረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
አሳባችሁን የሰጡን ሃንስ ጋርበንና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ምን አይነት ችግሮችን ነው በዋንኝነት እንዲቀርፍ የምትፈልጉት?
አንድ ምናምን ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛም ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ለነው ምናምነው ፕላትፎርም ላይ ለምን ተገብር የቻል ነው ሐሳብስ ነው ሐሳብ ደረጃ ከዛ ግን አውርደን የስፔስ ወይ የፎታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ወዘን የተነሳ ነው በዛ የተነሳ ነውና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ አመት በፊት ለቦታው ለመጣን በደንብ እንደምታውቁ የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ሁኔታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የ ሊቪንግ ኮስታቸው ሼር አድርገው እንዲሁም የሥራውን ማላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ ኢትዮጵያ ውስጥ አሁን የተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይህን እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ሰፖርት ነው። ማለትም የኢንስቲትዩሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ሰፖርት ቢኖር ለዛ ሴቲንግ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝ አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርም በማድረግ ቢታገዙ የሚል ሀሳብ ነው ያለ።
ኢየሩሳሌም ክንፈና ኦስማን ወለላ፣ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። የጀመራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይጠማችሁ።
በጣም አመሰግናለሁ።
የተባበሩት መንግስታት ድርጅት የቅርብ ጊዜያት አሃዛዊ መረጃዎች እንዳመለከቱት በማላዊ ከ15% በላይ የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ህጻናት አሳዳጊ አልባ ናቸው። ይህም በከፊል በኤችአይቪ ኤድስ የሚሞቱ ሰዎች ቁጥር በከፍተኛ መጠን በመጨመሩ የተከሰተ ሲሆን ዞይ ፋውንዴሽን የተባለ ገባሬ ሰናይ ቡድን ለአደጋ የተጋለጡትን ህጻናት የወደፊት ዕጣ ለማቃናት ያለመ ጥረት ይዟል። ከዚህ ጋር በተያያዘ የተሰናዳውን ዘገባ አሉላ ከበደ ያስደምጠናል።
ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበት ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሰው ከጊኒ የመጣ ስደተኛ ነው።
ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም፣ ወደ ሆነ ቦታ ውስጥ ያሰፍሩናል።
ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት እድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ
ይህ ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም፣ ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማህበራዊ መሰረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው።
የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ስራዎቻቸውን እንዲያጡና ለማህበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቢ የፈረንሳይ ኤል ደ ፍራንስ ግዛት ጽህፈት ቤት ኃላፊ ናቸው።
እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ውስጥ ለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመምላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው።
ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል። የፓሪሱ ግራ ዘመም የከተማ ምክር ቤት በአንጻሩ ለስደተኞች ጉዳይ በቂ መፍትሄ አልሰጡም ሲል የአገሪቱን ባለስልጣናት ተጠያቂ አድርጓል። ላሚያ አልአራጄ የፓሪስ ከተማ ምክትል ከንቲባ ናቸው።
መንግስት በሱ ጥበቃ ስር ያለውን ይህንን ሁኔታ እንዲቆጣጠር ስንጠይቅ ወራት አስቆጥረናል። ለስደተኞች የመጠለያና ድጋፍ መስጠታችንን እንቀጥላለን። ሆኖም ግዛቱ ኃላፊነቱን መረከብ አለበት።
ለአሁኑም ስደተኞቹ በፓሪስ አካባቢ የሚቆዩበት ቦታ ይሰጣቸዋል። ውድድሩ ሲጠናቀቅ ግን ወደ ጎዳና ኑሯቸው ሊመለሱ ይችላሉ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አፍታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምጽና በምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።